ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ተጀምሯል። እንግዲህ አብረናችሁ እዚህ እንገኛለን። ታክሲዋ ሞልታለች። ሄኖክ
ከመስታወት አራጋው ጋር አብረናችሁ እንጓዛለን። እንደምን አመሻችሁ። በዛሬ የጋቢና ጉዞ በቅድሚያ ወደ ሳውዲ አረቢያ እናመራለን። በሳውዲ አረቢያ ያለ ሕጋዊ የመኖሪያና የስራ ፈቃድ የሚገኙ ሰራተኞች እንዲወጡ የተቀመጠው የጊዜ ገደብ ከነገ ወዲያ ቅዳሜ ይጠናቀቃል። ኢትዮጵያና ሌሎች መንግስታት የጊዜ ገደቡ እንዲራዘም የሳውዲ መንግስትን ቢጠይቁም እስካሁን መልስ አልተገኘም።
ያልቆረጠም ብዙ አለ፣ ግን ምንም መፍትሄ የለውም። አንድ ሰው ሌላ ይላል፣ አንድም ሌላ ይላል። ምንም
በሳውዲ የሚሰሩ ሁለት ሰዎች አሉን፣ እነሱን ደግሞ አድምጡ።
ለሳውዲ መንግስት ቀርቧል። እርግጠኛም ባንሆን ሌሎች ሀገራቶችም በተመሳሳይ የጠየቁበት ሁኔታ እንዳለ የሚነገር ነገር አለ። የሆነ ሆኖ የእኛን አቋምም ለመደገፍ የሳውዲ የሚኒስትሪ ኦፍ ኢንቴሪየር የሚባል ለእነሱ ቀርቧል፣ ግን ውሳኔውን በይፋ እስካሁን አልገለጹም።
ከላይ የሰማነው አቶ ፈይሰል አሊ በሪያድ የኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ ሲሆኑ ነዋሪዎችም የተናገሩትን ነው ያሰማናችሁ። እስካሁን ወደ ሀገራቸው ለመግባት የጉዞ ሰነድ ከወሰዱ 80 ሺህ ኢትዮጵያውያን አንድ ሶስተኛው ብቻ ናቸው ወደ ሀገራቸው የገቡት። በሳውዲ የሚሰሩ ደግሞ ሁለት ጋዜጠኞችን ለውይይት በጋቢና እናሳፍራለን። ከዘገባቸው ምን ተረዱ?
ትልቁ ቻሌንጅ ወይ አጣብቂኝ የሚሆነውን ቀኑ ካለፈ በኋላ የአየር ትኬትም ሆነ የጉዞ ሰነዳቸውን አሟልተው ትራንስፖርት ያጡት ምን ይሆናሉ የሚለው ይመስለኛል ትልቁ ጥያቄ።
በተለይ ዛሬ እዚሁ አካባቢ እጅ የነበረ ወደ ታች ተርሚናል የሚባለው አካባቢ እጅ የነበረ እጅግ በጣም ከፍተኛ የሆነ ቁጥር ያለው ሰው በተለይም ደግሞ ከሚቀጥሉት 3-4 ቀናትም ቀጠሮ ያለው ሰው ሳይቀር እየሄደ እዛው ሻንጣውን ይዞ የተቀመጠበት አጋጣሚ ነው ያየሁት።
በስተመጨረሻ ደግሞ በአፍሪካ የህፃናት ጉልበት ብዝበዛን የተመለከተ ዘገባም ይዘናል።
ስለዚህ ሙሉ ለሙሉ ተቀርፋ ባልልም እንደ መንግስት ግን በዚህ በተነደፉ ፕሮግራሞች መሰረት የተገኙ ውጤቶች አበረታችና አዎንታዊ ናቸው ብለን እናምናለን።
የኢትዮጵያ የሰራተኛና ማህበራዊ ጉዳዮች ሚኒስትር በሀገሪቱ ያለውን የህፃናት ጉልበት ብዝበዛ ይዞታ አስመልክቶ የገለጹት ነው። ዝርዝሩን ይዘናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ፈንጂ ያጨቀ መኪና የፖሊስ ጣቢያ ላይ ፈንድቶ ቢያንስ 8 ሰዎች ሲገድል ሌሎች 4 አቆሰለ። ጥቃቱ የደረሰው ማካ አልሙካራም በሚባለው ተላላፊ የሚበዛበት ጎዳና አጠገብ መሆኑ ተገልጧል። ፖሊስ ጣቢያው በአካባቢው የነበረ የቪኦኤ ዘጋቢ መሐመድ አህመድ ቶዮታ መኪናው ወደ ጣቢያው ሲከንፍ መመልከቱን ገልጧል። እስካሁን ጥቃቱን ያደረስኩ እኔ ነኝ ያለ ወገን የለም። ቢሆንም በመንግስት ህንጻዎችና የመንግስት ባለስልጣናት የሚያዘወትሩት ስፍራዎችን ማጥቃት የሚያዘወትረው አልሸባብ እንደሆነ ይታወቃል። አፍጋኒስታን ደቡብ ሂልማንድ ክፍለ ግዛት ዛሬ በደረሰ ከባድ አጥፍቶ ጠፊ ቦምብ ፍንዳታ ቢያንስ 29 ሰው ሲገደል ከ60 በላይ አቆሰለ። አጥፍቶ ጠፊው መኪና ላይ ባጨቀው ቦምብ ጥቃቱን ያደረሰው ወታደሮችና የመንግስት ሰራተኞች ደሞዛቸውን ለመቀበል ክፍለ ሀገሯ ዋና ከተማ ያለ ባንክ ደጃፍ ተሰልፈው እየተጠባበቁ ባለበት ወቅት እንደሆነ ማኞች ገልጸዋል። ከቆሰሉት መካከል አንዳንዶቹ በአስጊ ሁኔታ ላይ መሆናቸውን የገለጡት የመንግስት ባለስልጣናት ሲቪሎችም የጦር ሰራዊት አባላትም ጭምር እንዳሉበት አመልክተዋል። በስተመጨረሻም የአውሮፓ ህብረት መሪዎች ዛሬ ቤልጅየም ብራሰልስ ላይ የሁለት ቀን ጉባኤ ጀምረዋል። ጉባኤተኞቹ የብሪታንያን ከህብረቱ መውጣትና አጠቃላይ የምጣኔ ሀብት እድገት ጉዳዮችን በተመለከተ ይወያያሉ ተብሏል። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ በሁለቱ ቀናት ጉባኤ ላይ የሚያሰሙት ንግግር በአሁኑ ጊዜ ብሪታንያ የሚኖሩት 3 ሚሊዮን የሌሎች የህብረቱ አባል አገሮች እጣም በተመለከተ ዋስትና የሚሰጡበት እንደሚሆን ይጠበቃል። አድማጮች ለምሽቱ ያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የሳውዲ አረቢያ መንግስት ህጋዊ የመኖሪያና የሥራ ፈቃድ የሌላቸው ሰራተኞች ወደ ሀገራቸው እንዲመለሱ ያስቀመጠው የጊዜ ገደብ ከነገ በስቲያ ቅዳሜ ይጠናቀቃል። በዚህ ሳምንት ኢትዮጵያን ጨምሮ ሌሎች የዓለም መንግስታት ዜጎቻቸውን ለማስወጣት የተቀመጠው የጊዜ ገደብ እንዲራዘም ቢጠይቁም ከሳውዲ ባለስልጣናት የተገኘ ወይም የተሰጠ ምላሽ እስካሁን የለም። በዚህ ሳምንት መጨረሻ የኢድ በዓል ከመሆኑ ጋር ተያይዞ የመንግስት ባለስልጣናት ስራ አርብ በተለይ ነገ ጁምዓ ጋር ከተዘጋ ጉዳዩ በእንጥጥል ሊቀር ስለሚችል ከፍተኛ ስጋት የፈጠረ ሁኔታ ሆኗል። እስካሁን ወደ 80,000 የሚሆኑ ኢትዮጵያውያን ለመመለስ የጉዞ ሰነድ የወሰዱ ሲሆን ከ30,000 የሚያንሱ ወደ ኢትዮጵያ መመለሳቸውን የማህበረሰቡ መሪዎች ለአሜሪካ ድምጽ ሬዲዮ ተናግረዋል። የኢትዮጵያ አየር መንገድም ኢትዮጵያውያኑን ለማጓጓዝ ሳምንታዊ በረራውን ከ21 ወደ 57 ያሳደገ ቢሆንም የሳውዲ የሲቪል አቪዬሽን የሰጠው ፈቃድ ለተጨማሪ 17 በረራዎች በመሆኑ ከድርጅቱ ያገኘነው መረጃ ያስረዳል። መስታወት አረጋው ዝርዝሩን ይዛለች።
በሳውዲ አረቢያ መንግስት የወጣው የ90 ቀናት የጊዜ ገደብ ቅዳሜ ይጠናቀቃል። ከረመዳን ጾም ፍቺ ኢድ በዓል ጋር በተያያዘ ነገ አርብ ጁምዓ ሙሉ ቀን የሳውዲ የመንግስት መስሪያ ቤቶች ዝግ ሆነው ይውላሉ። የኢትዮጵያ ውጭ ጉዳይ መስሪያ ቤት የሳውዲን መንግስት የጊዜ ገደቡ ይራዘም ሲል ጥያቄ ማቅረቡን በሳውዲ የዲያስፖራ ክፍል ኃላፊ አቶ ፈይሰል አሊይ ገልጸውልን ነበር።
የቀን መራዘም ከዚህ በፊት የኢትዮጵያ ውጭ ጉዳይ ሚኒስትራችን ክቡር ዶክተር ወርቅነህ ገበየሁ ክቡር ጠቅላይ ሚኒስትራችንን መልእክት ይህንን ጉዳይ አስመልክቶ ይዘው መጥተው ነበር። ለሳውዲ መንግስት ቀርበዋል። እርግጠኛም ባንሆን ሌሎች ሀገራቶችም በተመሳሳይ የጠየቁበት ሁኔታ እንዳለ የሚነገር ነገር አለ። የሆነ ሆኖ የእኛን አቋምም በመደገፍ የሳውዲ የሚኒስትሪ ኦፍ ኢንቴሪየር የሚባል ለእነሱ ቀርቧል። ግን ውሳኔውን በይፋ እስካሁን አልገለጹም። በእኛ በኩል ዋናው ጥረታችን በተያዘለት ጊዜ ውስጥ ዜጎቻችን እንዲወጡ ሌት ተቀን መስራት ነው።
እስካሁን ወደ 80,000 የሚሆኑ ለመመለስ የጉዞ ሰነድ የወሰዱ መሆናቸውን፣ ከ25,000 በላይ ኢትዮጵያውያን ደግሞ ወደ ኢትዮጵያ መመለሳቸውን በሪያድ የኢትዮጵያ የማህበረሰብ መሪ አቶ ሻውል ጌታውን ገልጸውልን ነበር። የዛሬ ሱሎ ምን ይመስላል?
አሁን አዲስ የጉዞ ሰነድ የሚወስድ ሰው እንኳን በጣም ቀንሷል ነው። አሁን በአብዛኛው ትኬት ፈላጊ ነው ያለው። ትንሽ ትኬት ኢንኮንቬኒንሶች አሉ። ስለዚህ ትኬት ፈላጊ ነው በዛ ያለው ቁጥር ያለው እንጂ ይሄ አዲስ ገና የትራቭል ዶክመንት የሚወስደው ቁጥሩ በጣም ቀንሷል።
መቼ ነው የሚጠናቀቀው ቀኑ?
ቅዳሜ ነው የሚጠናቀቀው።
ስለዚህ ነገ ክፍት ነው ቢሮችሁ ወይስ ዝግ ነው?
እኛ አሁን ምንም በዓልም የለም ምንም የለም። ጠቅላላውን ክፍት አድርገን ነው ኤምባሲውም ኮሚኒቲውም ለቻሚ ሰዓት ሁሉ በየትኛውም ሰዓት ክፍት አድርገን ነው የምንጠብቀው ያለው።
የኢትዮጵያ አየር መንገድ ኢትዮጵያውያኑን ለማጓጓዝ ሳምንታዊ በረራውን ከ21 ወደ 57 ያሳደገ ቢሆንም በሳውዲ ሲቪል አቪዬሽን ፈቃድ ያገኘው ለተጨማሪ 17 በረራዎች ብቻ መሆኑን ለቪኦኤ ገልጸው ነበር። በአየር ትኬት እጥረትና በበረራ ማጣት ምክንያት እየተንገላቱ እንደሆነ በሳውዲ አረቢያ አብሃ በተባለው የምዝገባ ጣቢያ የሚገኙ ቁጥራቸው በጣም ከፍተኛ የሆኑ ተመላሾች ምሬታቸውን በመግለጽ ላይ ናቸው።
ምንም መስሎ የለም። በቃ ዝም ብለን ነው ያለና።
ስንት ናችሁ ትኬት የቆረጣችሁት አሁን?
አረ ብዙ ነን ብዙ።
ስንት ትሆናላችሁ እንደው በግምት እስቲ ንገሪ የምታዩት?
በእኔ በኩል 500 አካባቢ አለ የቆረጠው።
500 ሰው?
አዎ በግምት ማለት ነው። ያልቆረጠም ብዙ አለ። ግን ምንም መስሎ የለም። አንድ ሰው ሌላ ይላል፣ አንድም ሌላ ይላል። ምንም በቃ አዎ። ደግሞ የቆረጥነው የአየር ትኬት ደግሞ ለ15 በፈረንጅ ማለት ነው፣ በ15 ነው። አንድ ወር ሙሉ አለን። ከዛ በአንድ ወር ውስጥ ደግሞ ምን ልንሰራ ነው?
አሁንም በርካቶች በትኬት ዋጋው ላይ እና በጉዞ ሰነድ ሂደቱ ላይ ያላቸውን ቅሬታ በመግለጽ ላይ ናቸው።
በመጀመሪያ 900 ሻንጣ በነጻ ነበር የተባለው። አሁን ግን ሻንጣም 20 ብቻ ነው፣ አንድ ሻንጣ ብቻ ነው ማለፍ የሚቻለው። ከ20 በላይ ከሆነ ዙር አስከፍሎ ነው የሚልኩት። የትኛው አየርፖርት የኢትዮጵያ አየርፖርት የሚያግዝን እኔ አላየሁም እስካሁን ድረስ ማለት ነው። ኤምባሲም የኛ ራሳቸውን የኛ ማለት ነው በጣም እየበደሉ ነው ማለት ጥሩ ስራ የሚሰሩት ኤምባሲ የለም እዚህ ጋር ኢትዮጵያውያን ሆነው እንደኛ ራሳቸው እናሱም ብር ፈላጊ ብቻ ነው ያለው እዚህ
እና ምን ያህል ተሆናላችሁ አሁን ቀደም ጓደኛሽ የነገረችኝ ቁጥር አለ
እናቱ በጣም ለመቁጠር ይከብዳል ማለት እኔ ጋር ያለውትና አንድ ቦታ አይደለም ሁሉም ዙሪያ አንጎሎ እንደ በረንዳደር ነው የተኙት ሁሉም ማለት ነው አንደኛው ዛጋ ቤት የለውም በረንዳደር ያለ ታቂያለሽ የበረንዳደርን ቤት እንደሚተኙ እኔ ቢጤ ማለት ነው እዛ ጥግ ሁሉ ብታዩ ያኛው ሻንጣውን ይዞ ያኛውን በቃ ሁሉ ብሱስ ነው ያለው ማን ነው ልጅሽ ማን ነው እንድብሽ አታውቂም ራሱ ቦታሽ ራሱ አይታወቅም መኪና ይጠን ምን ይጠን ማንም ኃላፊነት የለንም
ገበያው ጌታነህ በሳውዲ አረቢያ አብሃ በሚገኘው የኢትዮጵያ የምስገባ ጣቢያ የጉዞ ሰነድ ለመውሰድ የሚመጡ ተጓዦችን በፈቃደኝነት በማገዝ ላይ ይገኛል።
ለአሁን እየተጉላሉም ብዙም ደግሞ አንዳንዶችም ደመወዛቸውን አልተቀበልንም ማንሄድም የሚሉ አሉ። ካሰሮቻቸው ጋር እንደዚህ ግርግሩን ተጠቅመው ገንዘብ የማይከፍሏቸው አረቦች አሉ። እናምጥተው 3 ወር 4 ወር አሰርተው ይጥሏቸዋል። እነዛ ደግሞ እጃቸው ላይ ገንዘብ የለም። አሁን ደግሞ ካልተከፈለ አይቻልም የአየር ትኬት ማለት ነው። ናይ ነው እዛ በተረፈ ደግሞ በስማ የሚባል የጣፋ ሻራ ማለት ነው እሱን ካልተሰጠም ያው እንግስቃሴ ስለሌለ በቀን ቢያንስ 20 30 ሰው የሚበስበው የህዝቡ ብዛት ደግሞ ከ4-5000 በላይ ነው ከዛም በላይ ነው ያስሪ እንግዲህ በየቀኑ ያው
አሁን ስንት ሰው አለ?
ሰላ ይጉላላል ፀሐይ ያለ ዝናብ አንዳንድ ጊዜ ይጥላል እና እንደዚህ ነው።
አሁን ስንት ሰው አለ?
ማለት ፐርሰናል ዳታ ይሄን ያህል ሰው ነው ብዬ ልነግርሽ አልችልም የለኝም። ነገር ግን ያለው ሰው ስታዩ ከቀረው ከነፋያ በጣም ብዙ ነው። ያው እየዘገዩ ምን ይመጡ አሉ ትላንትናም ከትላንት ወዲያም እንደዚህ የሚገቡ አሉ ማለት ነው። አሁን ከኢድ በኋላ የሳውዲ አረቢያ መንግስት በረራ ይኖር አይኖር ምንም ያሳወቀው ነገር የለም። ገብተሻል? 3 ወር ነው ሶስት ወሩም ያው ዘጠረከናት ሲተናከቅ አንድ ቀን እንደቀረ ታቀልሽ። አሁን ያለው ግን ህዝቡ እየቆረጠበት ተስፋ ያው አሻራ እየሰጠ ነው ያለው። እርግጠኛ ነኝ አንድ ወር ለጥቶ የሚፈልግ ይመስለኛል ህዝቡ ከብዛታዩ ማለት ነው። አሁን እኔ ያልልሽ አልችልም ሞር እኔ ስገምተው ከ2000 በላይ የሚሆን ህዝብ አለ ብዬ አስባለሁ።
የጉዞ ሰነድ ጨርሰው ትኬት ቆርጠው ለጉዞ ዝግጁ የሆኑት መቼ ይጓዛሉ? በጊዜ ባለመጓዛቸው የሚደርስባቸው ችግርስ ይኖራል ወይ በማለት በሳውዲ አረቢያ የማህበረሰብ መሪ ለሆኑት አቶ ሻውል ጠይቀን ነበር።
እሱን እየፈታን ያለ ነው። አሁን የኛ አየር መንገድ የሚችለውን አሁን ጥማሪ እንትን እያለ ነው ያለው። እንደገና የሳውዲ ኤርዌይስም አሁን እየተነጋገርን ያለ ነው። ማረድ ለነገ ፍላይት ስኬጁል እያደረግን ነው።
አሁን ስብሰባ ላይ ናችሁ በዚህ ጉዳይ ላይ?
ላይ ነው።
እሺ፣ በጣም አመሰግናለሁ አቶ ሻውል። የሳውዲ መንግስት በሰጠው የ90 ቀናት የጊዜ ገደብ ውስጥ ፈቃድ የሌላቸው ዜጎች ሀገሪቱን ለቀው ካልወጡ የገንዘብና የእስራት ቅጣት እንደሚጠበቅባቸው የሳውዲ መንግስት ደጋግሞ አስታውቋል።
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል
መስታወትን ለዘገባው እናመሰግናለን። በሳውዲ ያለውን ሁኔታ እየተከታተልሽ የምናቀርበው ዘገባ በጣም ለህዝቡ መረጃ በማድረስ በትልቅ ስራ ነው። በተለይ አሁን አንዳንድ ምናውቃቸውን ሀቆች ለማስረዳት በዘገባውም የተጠቀሱ ናቸው። ቅዳሜ ነው የሚጠናቀቀው።
አዎ ቅዳሜ ነው የሚጠናቀቀው ቀን።
አዎ አስተያየቶቻችሁን እስኪ ፌስቡክ @voamharik ላይ ላኩልን። የኢትዮጵያ መንግስትም እንደዚሁ ለሳውዲ መንግስት ከሌሎች መንግስታት ጋር በመሆን የጊዜ ገደቡ እንዲራዘም ጠይቀዋል። ምክንያቶቹንም ያስረዳሽበት ነው።
አዎ ማለት የጉዞ ሰነድ ሂደቱ በጣም የተጓተተ ነበር። ከበርካቶቹ እንደሰማነው እንግዲህ ይሄንን ሁኔታ ስንዘግብ ነው የቆየነው። ከቀን አንድ ጀምሮ ህጉ ከወጣበት ቀን ጀምሮ ስንዘግብ ቆይተናል። እዛ የሚኖሩ የመኖሪያ ፈቃድና የስራ ፈቃድ የሌላቸው ኢትዮጵያውያኑንም ስናናገር ቆይተናል። እና አብዛኛዎቹ መመለስ የሚፈልጉት እንግዲህ ሄኖክ እንዳወራናቸው ብዙዎቹን መመለስ የማይፈልጉት በጣም በርካታ ናቸው። ወደ 400 ሺህ የሚሆን ኢትዮጵያዊ አለ ነው የሚባለው በግምት
ይገመታል። አዎ ይሄ እንግዲህ የማህበረሰቡ መሪዎች የገመቱት ነው።
አዎ እና ከዛ ውስጥ እንግዲህ እንመለሳለን ብለውም የጉዞ ሰነዳቸውን መውሰድ የጀመሩ በጉዞ ሰነድ እንግልቱ ምክንያት ማለት የተቀናጀ የሳውዲ አረቢያ መንግስት ይሄንን ህግ ሲያወጣ አሻራ አወሳሰዱ ዲኤንኤ የሚባል ነገር ነበር የደም ምርመራ እሱ የተጓተተ ነበር እሱን አስቀሩት ምክንያቱም ቀናቶች እየወሰዱ ስለ አስቸገራቸው ከዛ ደግሞ የአሻራ መስጠት ነበር የአሻራ መስጠቱ ላይ ብዙ በህጋዊ መንገድ ገብተው ከዛ ከህጋዊ ከነበሩበት ቤት ሲወጡ አሰሪዎቻቸው ይከሷቸው ነበር ሰርቃኛለች እንደዚህ አርጋለች የሚልና ያንን የተከሰሱት አሻራ ልክ ሲሰጡ ይወጣ ነበር ያ እና አገሪቷን መልቀቅ አይችሉም ነበር ያን ደግሞ ለማጣራት በጣም በርካታ ኪሎ ሜትር ሄዶ ማጣራት ነበረባቸው ስማቸውን ይሄ ሁሉ ችግር ተፈጥሮ ያው የሄዱት ሄደዋል ያልሄዱ ደግሞ በርካቶች ናቸው አሁንም እንደሰማነው በጣም ወደ 5000 ይሆናሉ ነው ያለው እንግዲህ እዛ አንድ ቦታ ላይ ብቻ
በአጠቃላይ የተመለሱ ያሉት እንግዲህ ከ30000 የሚያንስ እንደሆነ ነው
የተመለሰው አዎ
80000 ደግሞ የጉዞ ሰነድ ይወሰዱ አሉ አንሄድም ብለው ደግሞ የጉዞ ሰነድ ያልወሰዱ አሉ የበረራ መጓተት አለ እንግዲህ የሳውዲ መንግስት የሚሰጠውን ውሳኔ
በስብሰባ ላይ ተቀምጧል ዛሬ አሁን አቶ ሻውልን ሳናገር በሙሉ የኢትዮጵያ መንግስት ልኡካን ቡድን በሙሉ ስብሰባ ላይ ተቀምጠው ነበር ሪያድ እና ከዛ ላይ ወጥተው ነው በዚያ አጋጣሚ ማመስገን ፈልጋለሁ አቶ ሻውልን ከዛ ወጥተው ነው ያናገሩኝ ይሄንን ችግር በተለይ እነዚህ የጉዞ ሰነድና ትኬት ቆርጠው የተቀመጡ ሰዎችን እንዴት በቶሎ በጊዜ ገደቡ እናደርሳለን ወደሀገራቸው የሚለው ላይ ነው እየተነጋገሩ ያሉት አሁን
በጣም ጥሩ እንግዲህ ወደ ሳውዲ ሁኔታውን በቅርበት የሚዘግቡ ሁለት ጋዜጠኞች በጋቢና እና ሳፍር ነብዩ ሲራክና ስለሽሽብሩ ከማስተዋሻ ደብተራቸው በዘገባቸው የተረዷቸውን ሁኔታዎች ለጽዮን ግርማ አብራርተዋል።
አሁን ያለው ሁኔታ የሚገርመው አዋጁ በ90 ቀኑ ከሄድም የሚጠናቀቀው በ28 አካባቢ ነው። ጁን 28 2031 ወሮች አሉ። ጁን 28 29 ነበር የተጀመረው በ28 ይጠናቀቃል የሚል ነበር ግን ነገ ጁማ ነው ከነጎዳም ቅዳሜ የሥራ ቀን አይደለም ዝግ ነው እሁድ ደግሞ ኢድ ሊሆን ይችላል እሁድ ነው የሚሆነው ስለዚህ ዛሬ የመጨረሻው ቀን ነው ማለት አብዛኞቹ አሳይ ሰዎችም እኔ ያናገርኳቸው እንደሚሉት ዛሬ በቃ እንደ መጨረሻ ቀን ነው የታየው ሪያድ አካባቢ የነበረው አዲስ ምዝገባ በጣም ቀዝቅዞ ወርዶ ነበር ያለው እንቅስቃሴ ትኬት የሚቆርጡ ሰዎች ናቸው የነበሩት ትኬቱም ቢሆን ከ30 በኋላ ነው ያለው ከ30 ወዲህ ምንም አይነት ፍላይት የለም ወንበር ቦታ የለም ስለዚህ ሰው ብሩን ይዞ መሄድ እየፈለገ ቢያንስ መሄድ የሚፈልጉት ማለት መሄድ አንፈልግም ብለው የቆረጡት እንዳሉ ሆነው መሄድ የሚፈልጉት ግን የአየር ትኬት ያላገኙበት ሁኔታ ነው ያለው ትልቁ ቻሌንጅ ወይ አጣብቂኝ የሚሆነው ቀኑ ካለፈ በኋላ የአየር ትኬትም ሆነ የጉዞ ሰነዳቸውን አሟልተው ትራንስፖርት ያጡት ምን ይሆናሉ የሚለው ይመስለኛል ትልቁ ጥያቄ።
ነብዩ ወደ አንተ ልምጣና ጅዳስ ያለው ሁኔታ ምን ይመስላል? በአሁን ሰዓት በዛሬው ዕለት በጅዳ የታዘብከውና የተመለከትከው ንገረን።
አዎ በጅዳ አካባቢ ከትናንት ጀምሮ አይደለም ከዚህ ከሁለት ቀን በፊት ጀምሮ ከሶስት ቀን አራት ቀን በፊት ጀምሮ በተለይ ከፍተኛ ችግር ይታይባቸዋል ወደሚባሉትኝ ወደዚህ ወደ አሻራ መስጫው ቦታ ወደ ሽሜሴ አካባቢ ለመሄድ ሞክሬያለሁ። እዚያ ሌሊት ላይ እጅግ በጣም ከፍተኛ የሆነ ቁጥር ያላቸው ሰዎች ለመመዝገብ እየሄዱ በጣም እየተንገላቱ ሳይሳካላቸው እየቀሩ አሉ። አንዳንዶች ተሰላችተው ሁሉ የተውታሉ። በቃ ቢቀርም ይሻላል እያሉ ሁለት ሶስት ቀን በኋላ እዛው ውለው አድረው የተመለሱ ሰዎች ሁሉ አቃለው የድምፅ መረጃዎች ሁሉ አሉ። እና በአሻራ መስጫው ላይ ሌሊት ነው የሚያሰጠኝ አሻራ እጅግ በጣም ችግር ላይ ነው ያለው። አሁንም ዛሬም ራሱ የመጨረሻ ቀን አሻራ መስጫው የመጨረሻ ቀን ነው ተብሏል። ዛሬም እዛው ምዝገባ እየተደረገ እንደነበር ሰምቻለሁ። እና ትንሽ ነገሮች ጥሩ አይደለም ያሉት። በተለይ ደግሞ በኢትዮጵያን አየር መንገድ ትኬት የቆረጡ ኢትዮጵያውያን ባለፉት አራት ቀናት በየቀኑ 50 ሰው፣ 10 ሰው፣ 20 ሰው፣ 16 ሰው እየሆነ ከትኬት ቆርጦ ኮንፈርምድ የሆነ ትኬት የገዛ ሰው ከትኬቱን ይዞ ወደ አየር መንገድ ለመሳፈር ሲሄድ ሁሉ የተካሄደ የቀረበት ሁኔታ ነው ያለው። በተለይ ዛሬ እዚያው አካባቢ ሄጄ ነበረ፣ ወደ ሀጅ ተርሚናል የሚባለው አካባቢ ሄጄ ነበረ። እጅግ በጣም ከፍተኛ የሆነ ቁጥር ያለው ሰው በተለይም ደግሞ ከሚቀጥሉት 3-4 ቀናትን ቀጠሮ ያለው ሰው ሳይቀር እየሄደ እዛው ሻንጣውን ይዞ የተቀመጠበት አጋጣሚ ነው ያየሁት እና በጣም ያሳዝናል። እጅግ በጣም አዝኜ የተመለስኩት።
ስለሺ የምታቀርባቸውን ዘገባዎች እየተከታተልኩ ነበር ከስፍራውና ባለፈው ዘገባ የምዝገባ ጣቢያዎቹ ላይ ተገኝተህ የምዝገባ ጣቢያዎቹ እዛ ያሉ ኢትዮጵያውያን ቅሬታ ሲያሰሙ ስትዘግብ ነበርና እስቲ ሂደቱን ንገረን። እንደዛ የተፈጠረው በምን ምክንያት ነው? የኢትዮጵያ መንግስት 90 ቀናቱ እንደተጀመረ ጀምሮ ማስታወቂያ ሲናገር ነበር እንዲመዘገቡና ከሀገር እንዲወጡና እዛ ጋር የደረሰው እንዴት ነው?
አብዛኛው ሰው ከመጀመሪያው ጀምሮ አልወጣም። ተስፋ ማጣትና ተስፋ ማድረግ ብዬ የምገልጸው ነገር አለ። እኔ በዚህ ሀገር ተስፋ የሚያደርጉ ብዙ ኢትዮጵያውያን ዜጎች አሉ። ህገ ወጦች ነገ የምህረት አዋጅ ይወጣል የሚል ተስፋ፣ ረመዳን መጣና ሌላ አዲስ ነገር ይመጣል የሚል ተስፋ፣ ይሄ ተስፋ ማድረግ ነው። ለዛ ደግሞ በኢትዮጵያ ባለው ሁኔታ የወጡበት ነገር ስላልተመለሰ ስላልተስተካከለ ተስፋ ያለ ማድረግ ወይም ተስፋ የመቁረጥ ሁኔታ አለ። ይሄ ሆኖ አብዛኞቹ ሰዎች ወደ መጨረሻ አካባቢ 30 ቀን ከቀረው ወይም 15 ቀን ከቀረው በኋላ ነው የመጡት። ያኔ ደግሞ እጥረት ተፈጠረ። ማአት ነገር የሚያስተናግድ ሰው እጥረት ተፈጠረ። የቲኬት እጥረት ተፈጠረ። አየር መንገድ ከዛ በኋላ ነው አውትሶርስ አድርጎ ለሌሎች የቲኬት ህንዶችን ጨምሮ ለሌሎች ቲኬት ኦፊሶች የሰጠው ይሄን ነገር እንዲያስተናግዱ ማለት ነው። በዛን ወቅት የነበረው ሁኔታ የነበሩ አስተናጋጆች ከተስተናጋጁ እጅግ በጣም ያነሱ ስለነበሩ እርስ በርስ መገፋፋት፣ በዚህ ላይ ሙቀት ነው 41 42 ዲግሪ ሴንቲግሬድ ጠራራ ፀሐይ በሆነበት ህፃን ልጅ ይዘው ነፍሰ ጡር ሆነው እዛ ቦታ ላይ መቆም በጣም የሚያማርር ነገር ነው እና እነዚህ ሰዎች ወደ የባሳቸው ናቸው። ስለዚህ በትንሹም በትልቁም ይበሳጫሉ። ትንሿ ነገር ሴንሲቲቭ ሆነዋል፣ ስስ ሆነዋል እንትናቸው እና በዛ የተነሳ የተፈጠረ ነገር ነው እና በኋላ ላይ ያውም ደግሞ ይሄ ተለይቶ ወንዶችና ጎረምሶቹ ሌላ ቦታ፣ ሴቶች ሌላ ቦታ በሚሰናገዱበት ሁኔታ ነው እንደዛ አይነት ነገር ተፈጥሮ የነበረው። በፊትማ አንድ ላይ በነበሩበት ሁኔታ ለሶስት ለአራት ቀናት ተስተጓጉሎ ነበረ። ወጣቶች መጥተው አዳራሽ ውስጥ እየመጠበጡ ምን እያሉ አገልግሎት ሰርቪስ መስጠት የቆመበት ሁኔታ ነበረ። ከዛ በኋላ አስተካክለው ከለዩትም በኋላ ጥረቶቹ እንዳሉ ሆነው ያየሻቸው ነገሮች የተከሰቱት በዚህ የተነሳ ነው። ሲሆን
አሁን እንደተረዳሁት 80,000 ያህል ለመሄድ የተመዘገቡ ናቸው የሚል ቁጥር እንዳለ ነው። አጠቃላይ ወደ 400,000 የሚደርስ ወይም ወደ ግማሽ ሚሊዮን የሚጠጋ ህገወጥ የሆነ ስደተኛ በዛ ሀገር እንደሚገኝና በፍላጎታቸው ተመዝግበው እንዲሄዱ ጥሪ የተደረገ አለ። ከዛ ውጪ ደግሞ እስር ቤት ያሉ እንዳሉ በጣም በተደጋጋሚ እኛም ስንዘግብ ቆይተናልና የነሱስ እስር ቤት ያሉት ስጣ ክፍል ምንድነው የሚሆነው? የትስ አካባቢ ነው ያሉት እስር ቤቶቹ? እንግዲህ ሳውዲ አረቢያ ሲባል አሁን እናንተ ከሪያድና ከጅዳ ነው ያላችሁትና የትስ እስር ቤት ነው ያሉት? ስለሱስ መረጃ አላችሁ ሆይ? ስለሺ እንደው በዚህ በጀመርክ በቀጠልና ወደ ነብዩ እመጣለሁ።
ከዴ ይልቅ ነብዩ ብዙ ብዙ ኢንፎርሜሽን ያለው ይመስለኛል እስር ቤት ላይ። ግን ለኔም ከእስር ቤት ጭምር ስልኮቻችን እዛ ገብተዋል፣ የሚደውሉልኝ ብዙ ሰዎች አሉ። አብዛኛው ጂዛን አካባቢ ነው ትላልቅ እስር ቤቶች ያሉት። አሁን ባለው ሁኔታ ስለ እስረኞቹ ማውራት በፍጹም የሚቻልበት ነገር አይደለም። አሁን የኢትዮጵያ መንግስትም ሚዲያውም ሁሉም እነዚህ ህገወጥ ተብለው እንዲባረሩ ቀን የተቆረጠላቸው ዜጎቻችን ላይ ነው ሁሉም ነገር ትኩረቱ። የእስር ቤቱማ እስር ቤት አላቸው፣ ተመዝግበው ሴኩሪቲ በሆነ ሁኔታ በአጥር ግንብ ውስጥ እየተቀመጡ ናቸው። እነሱን ከዚህ በኋላ የሚታዩ ናቸው። አሁን እጃችን ላይ ያለውን እነዚህን ነገሮች እነዚህን ሰዎች ቢያንስ መውጣት የሚፈልጉትን የተለያዩ አማራጮች ይነሱ ነበር የኢትዮጵያ መንግስት የሚያነሳው። በመርከብ በጂዛን በኩል በጅቡቲ በኩል አድርገን እናወጣለን፣ በሱዳን በኩል እናወጣለን አይነት ነገር። እሱም ያልተቻለበት ሁኔታ ነው ያለው።
ከሁለታችሁም እንደተረዳሁት አሁን በጣም አሳሳቢው መሄድ ፈልገው እንሂድ ያሉትና ይውጡ የተባሉት ዜጎች ጉዳይ ነው የሚል ነው እና ስለሺ ዛሬ አብቅቶለታል ብለሃል። ነብዩም እንግዲህ እሁድ ይጠናቀቃል ብለሃልና ምንድን ነው የሚሆነው? የተጨበጠ ነገር አለ በዛሬው ዕለት ሁለታችሁ ያገኛችሁት መረጃ? ስለሺ
እየጠበቅን ነው። እስካሁን ድረስ ምንም የኢትዮጵያ መንግስትም ቀኑ እንዲራዘም ጥያቄ አቅርቧል አይመስለኝም። የኢትዮጵያ ብቻ አይደለም ይሄ ኬዝ፣ የሌሎች ሀገሮችም ነው። ኢንዶኔዥያው፣ አፍጋኒስታን፣ ፓኪስታኑ፣ ግብፁ፣ የመኑ የሁሉም ስለሆነ ወደ 2 ሚሊዮን በላይ ህገወጥ ነው አለ ተብሎ የሚገመተው እዚህ ሀገርና 200 ወይ 300 ሺህ ለሚሆን ኢትዮጵያዊ ተብሎ ይራዘማል ብሎ መጠበቅ የዋህነት ነው። ሌላው ደግሞ ትልቁ ነገር አሁን ያለው የሳውዲ መንግስት መዋግር እንደ ድሮ ይሄ በሸሪያ በየዋህነት በመህረት ረመዳን መጣ መህረት ይደረጋል ንጉስ አዲስ ንጉስ መጣ ወይ አልጋ ወራሽ ተቀየረ ምህረት ያደርጋሉ ድሮ እዳ ይሰረዛል እስር ቤት ያሉ ይፈታሉ ህገወጥ የሆኑ ህጋዊ እንዲሆኑ ይደረጋል እንዴ አይነት ነገሮች የተለመዱ ነው። አሁን ያ ነገር ዘመናዊ ወጣቶች በዘመናዊ የመንግስት ፖለቲካዊ አስተዳደር የሚያምኑ ራዕይ 2030 ብለው ትልቅ ከዘይት ነዳ ዘይት ጥገኝነት የተላቀቀ ኢኮኖሚ መስርተው ለመሄድ የሚፈልጉ ወጣት አመራሮች ወደ ፖለቲካው መዋቅርና ፖለቲካው እንትን የመጡበት ሁኔታ ነው ያለው። ሰሞኑን ራሱ የሆኑት ነገሮች ከፍተኛ የሆነ በሲጋራና በአልኮል መጠጦች ላይ በለስላሳ መጠጦች ላይ በኢነርጂ ድሪንክ ላይ ከፍተኛ የሆነ የዋጋ ጭማሪ አድርጓል። ኦልሞስት 100% የዋጋ ጭማሪ እና ሬቨናቸውን ገቢያቸውን ኦይል ካልሆነ ዘይት ካልሆነ የገቢ ምንጭ ለማድረግ በከፍተኛ ደረጃ እየሰሩበት ያሉበት ሁኔታ ስለሆነ ይሄ ነገር ይመጣል ብሎ መጠበቅ በጣም ከባድ ይመስለኛል። እነሱ እስር ቤት እንደገነቡ ይናገራሉ። ወደ 96 ያህል እስር ቤቶች በሪያድና አካባቢው ከ26 በላይ እስር ቤቶች ተገንብተዋል። ከዛ በኋላ በር ለበር ሄደው አፈሳ አያደርጉም የሚባል ነገር አለ። እነሱ ራሳቸው ሲስተም ዘርግተዋል፣ ስራ ዘርግተዋል። እያንዳንዱን ህገወጥ የሆነውን ቲክ የሚያደርጉበት እንደ በመርፌ እየነቀሱ እየለቀሙ የሚያወጡበትን መንገድ ዘርግተናል ነው የሚሉት። ሌላው መነሳት ያለበት ነገር የሚመስለኝ ትላንትና ከኢትዮጵያ ሪያድ የገባ ሰው አለ። በባህር ተሻግሮ በየመን አቋርጦ መንፈዋ ገብቷል ትላንትና። አሁን ይሄንን በምንወያይበት ወቅት መንገድ ላይ ያሉ ብዙ ኢትዮጵያውያን አሉ። ከቤታቸው የሚነሱ ብዙ ኢትዮጵያውያን አሉ። ይሄ በጣም ኢምፖርታንት ነው። የችግሩን ከምንጩ ማድረግ ማከም ካልተቻለ ከዚህ መመለሱ ሲሆን ምንም መፍትሄ አይሆንም። 30 ጊዜ 20 ጊዜ ተመላልሶ የመጡ ብዙ ሰዎች አሉ።
በስፋት መወያየት የሚያስፈልገው ነውና በዚህ እናጠቃለውና በነገው እለት በስካይፕ በሚኖረን ውይይት ሰፋ አድርገን እናነሳዋለን። ለዛሬው ግን ስለ ሺ ሽብሩን ከሪያድ፣ ነብዩ ሲራክን ደግሞ ከጅዳ በጣም አመሰግናለሁ።
አስተያየቶቻችሁ ፌስቡክ @ቪኦኤ አማሪክ ላይ እየደረሱን ነው። መስታወት አንድ ሁለት አስተያየቶች ይዘሻል?
አዎ፣ አንድ ፌስቡክ ገጻችን ላይ የጻፈ አዱ ገነት የተባለ ተከታታያችን ካሁን በኋላ ሁለት ወር አጥተው በትኬት ችግር ህዝቡ እየተሰቃየ ነው፣ ሁለት ወር ይጨመር ለማለት ነው የፈለገው።
አናን ቆንጆ አገልግሎት የሚሰጡት ሰዎች ስራቸውን በትክክል ካልሰሩ ቀኑ ቢራዘም ትርጉም ያለው አይመስለኝም ብለዋል።
አዎ ኤልያስ ህዝቡ ሳይሄድ እዚህ መላ የሚፈለግበት መንገድ ቢኖር ብለዋል። እንግዲህ የዛሬው ጋቢና ጉዟችን በዚሁ ሊጠናቀቅ ነው።
መልካም ምሽት እያልን እንሰናበታለን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ከዲጄ ፋጹና ከፓትሪክ ዴ ጋር በመሆን እንሰናበታለን።
መልካም ምሽት።
መልካም ምሽት።
Take you out to go to the